ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በኢትዮ ጅቡቲ መስመር ከሚመላለሱ የከባድ መኪና አሽከርካሪዎች የተናገሯቸውን ድምጾች እናስቀድም። በመንገድ ላይ የሚገጥሟቸውን ፈተናዎች ከተናገሩበት ሐሳብ ነበር። እነሆ እንስማው።
ለምሳሌ በቅርብ ቀን ሁለት ሾፌሮች፣ አንድ ረዳት የደሴ ልጆች፣ ከዛ እንደገና ደግሞ ሲያልፍ አንድ ከጎጃም የመጣ ወንድማችን ቦቲ አሽከርካሪ፣ ሌላ ደግሞ ኮንቴነር የሚጭን መኪና የሚነዳ ካሚያ ሹፌር ሚል የሚኖር አንድ በብሔሩ ትግሬ የሆነ እነዚህ በአጠቃላይ ገንዘብ ከሰጡም በኋላ ነው የተገደሉ።
ቀደም ብዬ እንዳስተዋወቅኩት በኢትዮ ጅቡቲ መስመር ከሚመላለሱ የከባድ መኪና አሽከርካሪዎች አንዱ ለአሜሪካ ድምፅ የተናገሩትን አስተያየት ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በርከት ያሉ ዘገባዎችና ወቅታዊ ቅንብሮችን ይዘናል። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ደግሞ ኦድሬስ ሪገስ ነው። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አስተናጋጃችሁ አሉላ ከበደ ነኝ። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ከምሽቱ ዋና ዋና ዜናዎች መካከል በሱዳን፣ ሃይቲ፣ ቡርኪና ፋሶና ማሊ የረሃብ አደጋ ሊያጋጥም እንደሚችል ተመድ አስጠነቀቀ፣ የቱርክ ፕሬዚደንት ኤርዶዋን በድጋሚ ምርጫ አሸነፉ፣ ሩሲያ ዩክሬንን በሚሳኤልና በድሮኖች አጠቃች የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በሱዳን እየተካሄደ ባለው ጦርነት እንዲሁም ሃይቲ፣ ቡርኪና ፋሶና ማሊ በሰዎችና ሸቀጦች እንቅስቃሴ ላይ በጣሉት ገደብ ምክንያት በርካቶች ለረሃብ አደጋ መጋለጣቸውን የተባበሩት መንግስታት ድርጅት አስታውቋል። የአሶሲየትድ ፕሬስን ዘገባ ስመኝሽ የቆየ ታቀርበዋለች።
የተባበሩት መንግስታት ድርጅት ተቋም የሆኑት የዓለም ምግብ ድርጅትና የዓለም ምግብና እርሻ ድርጅት ወይም ፋኦ በጋራ ባወጡት ሪፖርት በዓለም ዙሪያ ከምግብ አቅርቦት ጋር የተያያዙ አፋጣኝ እርዳታ የሚሹ አደጋዎች እየጨመሩ መሆኑን አስታውቀዋል። በተለይም በሱዳን እየተካሄደ ባለው ጦርነትና ሃይቲ፣ ቡርኪና ፋሶና ማሊ በሰዎችና በሸቀጦች ላይ በጣሉት የእንቅስቃሴ ገደብ ምክንያት የረሃብ አደጋ እየጨመረ መምጣቱን ተቋማቱ አመልክተዋል። እነዚህ አራት ሀገራት የተባበሩት መንግስታት ድርጅት ለረሃብ መጋለጣቸውን ወይም ማህበረሰባቸው አስከፊ ወደ ሆነ ሁኔታ እየገቡ መሆናቸውን ለይቶ ከዚህ ቀደም በከፍተኛ ማስጠንቀቂያ ደረጃ ላይ ያስቀመጣቸውን አፍጋኒስታን፣ ናይጄሪያ፣ ሶማሊያ፣ ደቡብ ሱዳን እና የመንን ተቀላቅለዋል። የመንግስታቱ ድርጅት ተቋማቱ በሪፖርታቸው በከፍተኛ ደረጃ አሳሳቢ ሁኔታ ላይ ይገኛሉ ካሏቸው 9 ሀገራት በተጨማሪ ሌሎች 22 ሀገራትም ለከፍተኛ የምግብ ዋስትና እጦት በመጋለጣቸው አስጊ ናቸው ሲሉ ለይተው አስቀምጠዋቸዋል። የሰዎችን ህይወትና እየጠፋ ያለውን የስራ እድል ለማዳንም አስቸኳይ ትኩረት ሊሰጠው እንደሚገባ ጠይቀዋል። ዓለም አቀፍ የምግብ ዋስትናን ማረጋገጥና ማንም ወደኋላ እንደማይቀር ማረጋገጥ ከፈለግን አሁን የተደቀነብንን አደጋ በተለመደው መንገድ ማስተናገድ ከዚህ በኋላ አማራጭ አይሆንም ያሉት የዓለም ምግብና እርሻ ድርጅት ዋና ጸሐፊ ኩዶንዡ ሰዎችን ከረሃብ አፋፍ ለመመለስ ህይወታቸውን መልሰው እንዲገነቡ ለመርዳትና ለምግብ ዋስትና ማጣት የሚዳርጉ መንስኤዎችን በዘላቂነት ለመፍታት በግብርናው ዘርፍ አፋጣኝ እርምጃ እንዲወሰድ ጠይቀዋል። የመንግስታቱ ድርጅት ሪፖርት በሱዳን ያለው ግጭት ወደ ጎረቤት ሀገሮችም ሊሻገር ይችላል የሚለው ስጋት በአካባቢው ባሉ ድሃ ሀገራት የኢኮኖሚ ቀውስ ሊያባብስ እንደሚችል ያስታወቀ ሲሆን እንደ አውሮፓውያን አቆጣጠር በ2023 ሊደርስ ይችላል ተብሎ የሚጠበቀው ኢሊኖይ ተሰኘው የአየር ንብረት መዛባት ተጋላጭ በሆኑ ሀገራት የተጋነኑ የአየር ንብረት ሁኔታዎችን ሊያስከትል ይችላል የሚል ፍራቻም እንዳላመልክቷል።
በድንገተኛ ጉብኝት ኬንያ የገቡት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በተባበሩት መንግስታት ድርጅት አደራዳሪነት ከሩሲያ ጋር የተያያዘው የጥቁር ባህር የእህል ስምምነት አንዳንድ ክፍሎች እስካልተፈጸሙ ድረስ ስምምነቱ ከአሁን በኋላ ተግባራዊ አይሆንም ሲሉ ዛሬ ሰኞ ተናገሩ። አንድ የተባበሩት መንግስታት ድርጅት ባለስልጣን ለሮይተርስ እንደተናገሩት ዓለም አቀፉ አካል ከአፍሪካ ኤክስፖርት ኢምፖርት ባንክ ጋር ሩሲያ ወደ አፍሪካ የምትልከውን እህልና የማዳበሪያ ግብይቶችን ለማስኬድ የሚያስችል መድረክ ላይ እየሰራን ነው ሲሉ መናገራቸውን ሮይተርስ ዘግቧል። የናይጄሪያ ፕሬዝደንት ሆነው የተመረጡት ቦላ ቲኒቡ የቀድሞውን ፕሬዝደንት መሐመድ ቡሃሪን በመተካት ዛሬ ሰኞ ቃለ መሐላ ፈጸሙ። ቲኒቡ ባደረጉት የመክፈቻ ንግግራቸው ሀገሪቱን ከሽብርና ከማንኛውም አይነት ወንጀል ለመከላከል ቃል ገብተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በተጨናነቀ ጀልባ ላይ የነበሩ 600 ፍልሰተኞችን እርዳታ ሰጪ መርከቦች ጣሊያን ሲሲሊ አቅራቢያ ደርሰው አትርፈዋቸዋል። በሮይተርስ የተጠናቀረውን አጭር ዘገባ ቆንጂት ታየ ታቀርባለች።
ድንበር የለሽ ሐኪሞች ቡድን በትዊተር ገጹ ባወጣው መግለጫ እንዳስታወቀው ባህሩ ላይ የተሰማራው መርከቡ ወደ 600 የሚጠጉትን ፍልሰተኞች ከመጠን በላይ አሳፍሮ ባደገኛ ሁኔታ ሲያጓጉዟቸው ከነበረው ጀልባ ላይ ያተረፋቸው ባለፈው ቅዳሜ ነው። የጂዮ ባሬንት መርከበኞች ፍልሰተኞቹ ተጨናንቀው ይጓዙበት ወደ ነበረው ጀልባ ያመሩት ከጀልባዋ የድረሱልን ጥሪ ከደረሳቸው በኋላ ነው። ፈልጎ አዳኙ መርከብ ፍልሰተኞቹን በጣሊያን መንግስት መመሪያ መሰረት ባሪ ወደምትባለው የደቡባዊ ጣሊያን ወደብ ይዞ መጓዙን አስታውቋል። ወደቡ ጋር ለመድረስ ወደ 40 ሰዓታት ያህል እንደሚወስድም ነው ድንበር የለሽ ሐኪሞች የገለጸው። በሕገ ወጥ ፍልሰት ላይ ጥብቅ ፖሊሲ የሚከተለው በጠቅላይ ሚኒስትር ጆርጂያ ሜሎኒ የሚመራው የጣሊያን መንግስት ለአደጋ ተጋልጠው የሚደረስላቸውን ፍልሰተኞች ከተገኙበት ስፍራ ርቆ ወደሚገኝ ወደብ ተወስደው እንዲወርዱ የሚያደርገው ሆን ብሎ ነው በማለት ግብረሰናይ ድርጅቶችና ሌሎችም መንግስታዊ ያልሆኑ ተቋማት ይነቅፋሉ።
በዩክሬን የካርኪቭ ግዛት አገር ገዢ ሩሲያ ዛሬ ሰኞ ባደረሰችው ጥቃት ሁለት ህጻናትና ነፍሰ ጡር ሴትን ጨምሮ 6 ሰዎች መቁሰላቸውን ተናገሩ። አገር ገዢው ኦሌሴኒ ሁቦይ በመኖሪያ ቤት ህንጻቸው ላይ የደረሰውን ጉዳት የሚያሳይ ቪዲዮ በማህበራዊ የመገናኛ ሚዲያ ገጻቸው አውጥተዋል። ዛሬ ሰኞ ማለዳው ላይ የዩክሬን ጦር ጠቅላይ ኤታ ማጆር ሹም ቃል አቀባይ አርካዲ ኮቫሌ ሩሲያ 40 የክሩዝ ሚሳይሎችን ወደ ዩክሬን መተኮሷን ገልጸዋል። በካስፔን የባህር ግዛት ከሚገኝ የሩሲያ ጦር አውሮፕላን ከተተኮሱት ውስጥ 37 ክሩዝ ሚሳይሎች በዩክሬን መከላከያ መምከናቸውን ኮቫሌ ተናግረዋል። ኢራን ሰራሽ ድሮኖችን መደምሰሳቸውንም ኮቫሌ አስታውቀዋል። 5 ሰዓታት የፈጀው የሩሲያ ጥቃት የተጀመረው እኩለ ሌሊት ላይ ሲሆን በአብዛኛው ኢላማ የተደረጉት ወታደራዊ ተቋማትና ወሳኝ የሆኑ የመሰረተ ልማት አውታሮች መሆናቸውን የዩክሬን ባለስልጣናት ገልጸዋል። የቱርክ ፕሬዝደንት ሪቼፔ ታይፕ ኤርዶዋን ትናንት እሁድ በተካሄደው የማጣሪያ ፕሬዝደንታዊ ምርጫ በማሸነፍ ለሚቀጥሉት 5 ዓመታት አገሪቱን እንዲመሩ በድጋሚ ተመርጠዋል። ተቃዋሚዎቻቸው የኑሮ ውድነቱን ቀውስ ተከትለው ፕሬዝደንቱን ከስልጣን ለማውረድ ተስፋ አድርገው እንደነበር ተነግረዋል። ይሁን እንጂ ኤርዶዋን 52.2 ከመቶ ድምጽ በማግኘት 47.8 ከመቶ ድምጽ ያገኙ ተፎካካሪያቸው ከማል ክሊች ዳርጎልን አሸንፈዋል። ክሊች ዳርጎል የምርጫውን ውጤት ባይቃወሙም በቅርብ ዓመታት ታሪክ ውስጥ የተካሄደ በጣም ፍትሐዊ ያለ ምርጫ ነው ብለውታል። የትናንቱ የማጣሪያ ምርጫ የተካሄደው ኤርዶዋን ባለፈው ምርጫ መንግስት ለመመስረት የሚያስችላቸውን ድምጽ ማግኘት ባለመቻላቸው ምክንያት እንደነበር ይታወሳል። በመጨረሻም በመላው ዩናይትድ ስቴትስ ለ155ኛ ጊዜ ወታደራዊ አገልግሎት በመስጠት ለአገራቸው የተሰዉ የመታሰቢያ ቀን እየተከበረ ነው። ቨርጂኒያ አርሊንግተን በሚገኘውና ወደ 400 ሺህ የሚደርሱ አርበኞችና ቤተሰቦቻቸው መካነ መቃብር ላይ የተገኙት ፕሬዚደንት ባይደን እለቱን በማስመልከት ንግግር አሰምተዋል። ባይደን በንግግራቸው በዚህ የመታሰቢያ ቀን ለዚህ ህዝብ የመጨረሻው ሙሉ ታማኝነታቸውን በመስጠት የወደቁ የአሜሪካ ጀግኖችን እናከብራለን፣ ያለብንንም ዕዳ በፍጹም መልሰን ልንከፍልላቸው አንችልም ብለዋል። ፕሬዚደንቱ አክለውም ዛሬ ግን ህይወታቸውን አሳልፈው ለሰጡን ለመስራትና ወደ ኋላ ትተዋቸው ያለፉት ቤተሰቦቻቸውን ለመደገፍ ቃል ገብተናል ብለዋል። በዓሉ የሚከበረው በየዓመቱ የአውሮፓውያኑ አቆጣጠር ግንቦት ወር መጨረሻ ላይ በሚውለው ሰኞ የሚከበረው በዓል እንደ አውሮፓ አቆጣጠር ዛሬ ሰኞ ግንቦት 29 እየተከበረ ነው። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ግንቦት 21 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የምስልና ድምፅ ቀጥታ አቀናባሪዋ ሄለን ናት። የማህበራዊ መገናኛ አቀናባሪያችን ደግሞ አባየው ገበያው ናት። ምሽቱ 4 ሰዓት አብረን እንዘልቃለን። አሁን ቀዳሚውን የዕለቱን አብይ ርዕስ እናሰማችሁ። በኢትዮ ጅቡቲ መስመር የሚንቀሳቀሱ ተሽከርካሪዎች በታጣቂዎች ይደርስብናል ያሉትን እየተባባሰ የመጣ ጥቃት ለአሜሪካ ድምፅ ገለጡ። አሽከርካሪዎቹን አፍኖ በክፍያ ከመደራደር አንስቶ ተኩስ ከፍቶ እስከ መግደል እና የአካል ጉዳት እስከ ማድረስ ድረስ የሚዘልቅ ተደጋጋሚ ችግር እየተስተዋለ መሆኑንም አሽከርካሪዎቹ ይናገራሉ። መስፍን አራጌ ነው ያጠናቀረው።
የአሜሪካ ድምፅ ያናገራቸው የከባድ መኪና አሽከርካሪዎች ባለፉት አንድ ወር ከ15 ቀናት ውስጥ እነርሱ የሚያውቋቸው 5 አሽከርካሪዎችና ረዳቶቻቸው ማንነታቸው ባልታወቁ ታጣቂዎች ከታፈኑ በኋላ መገደላቸውን ተናግረዋል። በጅቡቲ መስመር ለ20 ዓመታት በከባድ መኪና አሽከርካሪነት እንደሰሩ የሚናገሩትና ለደህንነቴ ሲባል ስም የማይጠቀስ ድምፅ የሚቀር ያሉ አስተያየት ሰጪ ከቅርብ ዓመታት ወዲህ መስመሩ ለአሽከርካሪዎችም ሆነ ለተሳፋሪዎች የስጋት ምንጭ እንደሆነ ገልጸዋል።
የአምስት አመት ውስጥ የደረሰብን በደል እና ግፍ ምንም ይሄ ነው ተብሎ የሚቆጠር አይደለም። ከዛ በፊት ቢኖር እንኳን መንግስት ወዲያውኑ ችግር ያለባቸውን ቦታዎች ለምሳሌ አፋር ክልል ላይ ከፍተኛ ችግር ነበር በድሮ ጊዜ። ያን ችግር በአስቸኳይ በአንድ ቀን ሰጥቶ ሽፍቶች እንኳን ቢኖሩ ሽፍቶችን በቁጥጥር ስር አውሎ አካባቢውን ጥበቃ ያደርግልን ነበረ። አሁን ግን በዚህ 4 እና 5 አመት ውስጥ አንድ አሽከርካሪ መንገድ ላይ ባሉ ማንነታቸው ባልታወቁ ዘራፊዎች ይገደላል።
አሽከርካሪዎችን አፍኖ በክፍያ ከመደራደር አንስቶ ተኩሶ እስከ መግደልና የአካል ጉዳት እስከ ማድረስ የሚዘልቁ ተደጋጋሚ ችግሮች እየተስተዋሉ መሆኑን አሽከርካሪው አክለው ጠቁመዋል።
ታፍኖ ጫካ ላይ ይወሰዳል። ከጫካ እንደገና በድርድር አሁን እስከ 2 ሚሊዮን ብር ገንዘብ እየተጠየቀ ነው ያለው። እስከ 300 ሺህ ብር የከፈሉ ወንድሞቻችን ተገድለዋል። ለምሳሌ በቅርብ ቀን 2 ሾፌሮች፣ 1 ረዳት የደሴ ልጆች፣ ከዛ እንደገና ደግሞ ሲያልፍ አንድ ከጎጃም የመጣ ወንድማችን ቦቴ አሽከርካሪ፣ ሌላ ደግሞ ኮንቴነር የሚጭን መኪና የሚነዳ ስካኒያ ሹፌር ሚሌ የሚኖር አንድ በብሔሩ ትግሬ የሆነ እነዚህ በአጠቃላይ ገንዘብ ከሰጡም በኋላ ነው የተገደሉ። ገንዘብ አለመስጠቱ ድርድር ከተገባ የመጀመሪያ እርምጃ ህይወቱ ማጥፋት ነው። ህይወቱ ከጠፋ በኋላ እንኳ በራሱ ስልክ እየተጠቀሙ ከቤተሰብ አንዳንድ ነገር የሚጠይቁበትም አጋጣሚዎች አሉ።
ሌላው አስተያየት ሰጭም ለ16 ዓመታት በድንበር ተሻጋሪ አሽከርካሪነት ካገለገሉ በኋላ በጸጥታው ችግር ምክንያት ስራቸውን ለማቆም መገደዳቸውን ይናገራሉ።
የዚህ የጅቡቲ ወንጭቴ፣ መተሃራ፣ ናዝሬት ስፔሻሊ ኦሮሚያ አካባቢ የምትረግጥባቸው አካባቢዎች በሙሉ የሰላም ሁኔታ አስቸጋሪ በመሆኑ ብዙ አሽከርካሪ በየቤት ውሏል። ብዙ አሽከርካሪ ልጆች ወላጅ አልባ ሆነዋል እና በዚህ ምክንያት ምክንያት አሁን ብዙዎቻችን ስራ ቆመናል። ለምሳሌ በእኔ የምኖርበት አካባቢ የነበሩ ሁለት አሽከርካሪዎች ነበሩ። ሁለቱም በወልንጭቴና በናዝሬት መሀል ባለው መሀል ላይ ነው ታግተው ከነበሩት አስራ ምናምን ውስጥ ሶስቱን ነው የምናውቃቸው። ሶስቱም የወሎ አካባቢ ልጆች ናቸው። እስከ ረዳቱ ማለት ነው፣ ሁለት አሽከርካሪና አንድ ረዳት ማለት ነው። እና ለአሽከርካሪውና ለረዳቱ 300,000 ብር ተጠየቀ። ለአንደኛው አሽከርካሪ ደግሞ 250,000 ተጠየቀ። ቤተሰብ ላከ። ከዛ ገንዘቡን ከተቀበሉ በኋላ ግን ገለናቸዋል አሉ። ለማና ቤት ይባላል።
መሞታቸው ለቤተሰቦቻቸው ተነግሯል።
ተረድተዋል። በስፔሻሊ ደሴ ላሉት ቤተሰቦች በቃ ተረድተዋል።
ቀደም ሲል ስማቸው እንዳይጠቀስና ድምጻቸው እንዲቀየር ያሳሰቡት አስተያየት ሰጭ በበኩላቸው መንግስት የጸጥታውን ችግር በአጭር ጊዜ እፈታለሁ ቢልም ተባብሶ ቀጥሏል ብለዋል።
ባካችሁ ብለን ወደ መንግስት በተለያዩ ጊዜዎች በአመራሮቻችን አማካኝነት ከፍተኛ ጩኸት አሰምተናል። የስራ ማቆም አድማም ሊደረግ ታስቦ የጅቡቲ ኮሪደር ምንም አይነት መቆም አሽከርካሪ ጉዳት እንዳይደርስበት እናደርጋለን ብሎ የመንግስት አካላት ራሱ ቃል ገብተው ነበረ። በማህበራችን አመራሮች አማካኝነት ሚያዝያ 10 ቀን በተደረገ ስብሰባ አሽከርካሪው የአቋም መግለጫ አውጥቶ ለመንግስት አስገብቷል በማህበሩ አማካኝነት። ነገር ግን ያም የአቋም መግለጫ ከተሰጠ በኋላ እንደውም የባሰ ሽፍትነት ሁሉ ተጀምሯል።
15 ቀን ጠብቁ የነበረው ዘረፋ አሁን ግን ቀን በቀን እስከመሆን ደርሷል።
ከአሽከርካሪዎቹ ጋር ውይይት አድርጓል የተባለውን የትራንስፖርትና ሎጂስቲክስ ሚኒስቴር አመራር ምላሽ ለማስተናገድ ያደረግነው ጥረት አልተሳካም። ስራቸውን ለማቆም እንደተገደዱ የሚናገሩት አሽከርካሪ ችግሩ ከመቀነስ ይልቅ እየጨመረ መምጣቱን ጠቁመዋል።
በዚህ 10 ቀን ውስጥም ብዙ ነገር አለ። አሽከርካሪዎች አሁንም እየታገቱ ነው ያሉት። ሚኒባሶች ብዙ ያልተወራና ያልተነገረ ነገር አለ። አሁን ይሄ መተሃራ ወልንጭቴና ናዝሬት ባለው መሀል ላይ ማለት ነው።
በስራ ላይ ያሉት አሽከርካሪ ደግሞ የጸጥታውን ችግር ተከትሎ ስጋት ውስጥ የገቡ አሽከርካሪዎች ለትራፊክ አደጋ እየተጋለጡ መሆናቸውን አመልክተዋል።
በምናሽከርከርበትም ወቅት ለከፍተኛ አደጋ እየተዳረግን ነው። ለምሳሌ በዚህ ሳምንት ከሰኞ ጀምሮ እስከ አርብ ቀን ድረስ በትንሹ ከ12 መኪና በላይ መንገድ ላይ አደጋ ደርሷል። ያም አደጋ የደረሰው አሽከርካሪ በጭንቀት ከማሽከርከሩ የተነሳ ነው። ለምሳሌ የነዳጅ ቦቴዎች ተጋጭተዋል። ያ ነዳጅ እሳት ቢፈጥር ኖሮ በዛ አካባቢ ያለው አርብቶ አደርም ከነ ከብቶችና ራሱ ሊያልቅበት የሚችል ሁኔታ ይፈጠር ነበር።
የኢትዮጵያ ሰብአዊ መብቶች ኮሚሽን የህግና ፖሊሲ ዳይሬክተር ታሪኩ ጌታቸው በአሽከርካሪዎቹ የቀረበው ቅሬታ በልዩ ልዩ የአገሪቱ ክፍል የሚስተዋለው የጸጥታ መደፍረስ ያስከተለው ችግር እንደሆነ ይናገራሉ። ይህም ተቋማቸውን እንደሚያሳስበው ገልጸዋል።
በተለያዩ የሀገራችን ክፍሎች ያሉ የጸጥታ መደፍረስ፣ በሲቪል ሰዎች ላይ የሚደርሱ ጥቃቶች፣ የሰላም እጦት ሁኔታ ኮሚሽናችንን በጣም የሚያሳስበው ነው። በሹፌሮች በተለይ እነሱ ደግሞ የመጀመሪያው ተጠቂዎች እንደሆኑ አያጠራጥርም።
ከጸጥታ መደፍረሱ ጋር ተያይዞ የሚደርሰው ሰብአዊ ቀውስ መፍትሄ እንዲፈለግለት ለህዝብ ተወካዮች ምክር ቤት ማሳሰባቸውንም ዳይሬክተሯ ጠቁመዋል።
በህይወት የመኖር መብት፣ ሰላምና ደህንነት ተጠብቆ የመኖር መብት ከፍተኛው አሳሳቢ ሁኔታ እንደሆነ ባለፈው 2 ሳምንት ለህዝብ ተወካዮች ምክር ቤት ባቀረብነውም ሪፖርት አመላክተነዋል። አሁንም የቀጠለ ከፍተኛ ስጋት እንዳለ በተለያዩ የሀገራችን ክፍሎች ተመልክተናል።
ዳይሬክተሯ መንግስት ሰላም የማስፈን ኃላፊነቱን ሊወጣ እንደሚገባም አሳስበዋል።
በተለያዩ ሪፖርቶቻችን በግል ምክክሮቻችን የጠቀሙ ነው። የመጀመሪያው እንግዲህ ሰላም የማስፈን ነው። ሰላም የማስፈኑ ሂደት ደግሞ በራሱ ህግን የተከተለ ግልጽነት ያለው ተባባሪ የሆኑ የጸጥታ አካላት ደግሞ ተገቢው የህግ ምርመራ ተደርጎ ተጠያቂ እንዲሆኑ ማድረግን ይጨምራል።
በወሎ ዩኒቨርሲቲ የምጣኔ ሀብት መምህሩ ዶክተር አማረ ምትኩ የአካባቢው ጸጥታ ካልተረጋገጠ በተለይ ትራንስፖርት ዘርፉ በጸጥታዊ ችግሮች ሲታወቅ በወጪና ገቢ ንግዱ ላይ ከፍተኛ ተጽዕኖ ሊያስከትል እንደሚችል ስጋታቸውን ገልጸዋል።
ውጭ ንግዱ የምንበላው ወደ ውስጥ የሚገቡ የኢምፖርት ዘርፉ በከፍተኛ ሁኔታ በየብስ ትራንስፖርት ላይ ተንተራሰ እስከሆነ ድረስ የየብስ ትራንስፖርቱ እክል ገጠመው ማለት በቀጥታ ይሁን በተዘዋዋሪ የሀገሪቱን ኢኮኖሚ ከፍተኛ አደጋ ውስጥ የሚከት ነው ማለት ነው። ስለዚህ ሹፌሮች የእነሱን ሰላም መጠበቅ ማለት የሀገሪቱን ህልውና የሀገሪቱን ኢኮኖሚ መጠበቅ ማለት ነው። አሁን ደግሞ እያየና እየሰማን ያለ ነው እንኳን በሌሊት በቀንም ጭምር መንቀሳቀስ እንዳልቻሉ ነው። ይሄ ደግሞ ግልጽ የሆነ አሉታዊ ተጽዕኖ ነው ያለው ሀገሪቱ ኢኮኖሚ ላይ። በተለይ የውጭና ወደ ውስጥ የምናስገባውን የግብአት አይነቶች የዕቃ አይነቶች ስንመለከት ማለት ነው።
የትራንስፖርት ዘርፉ ያለውን እሴትና አቅም አስመልክቶ ከ3 ዓመት በፊት በአዲስ አበባ በተደረገ ሀገር አቀፍ ሴሚናር ላይ የቀረበ አንድ ጥናታዊ ጽሁፍ እንዳመለከተው ከ95% የሚልቀው የኢትዮጵያ የወጭና የገቢ ንግድ የሚሳለጠው በኢትዮ ጅቡቲ መተላለፊያ ወይም ኮሪደር ነው። ነው። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ከእለቱ አብይ ርዕስ ደግሞ አሁን ወደ ተከታዩ የመጽሔት ርዕስ ስንሻገር ወደ አማራ ክልል ይወስደናል። የአፈር ማዳበሪያ ፍለጋ እየተንከራተቱ የዘር ወቅት ያለፈባቸውና ለረሃብ የመጋለጥ ስጋት ያደረባቸው የምዕራብ ጎጃም ዞን ደቡብ ሜጫ ወረዳ አርሶ አደሮች የምሬት አቤቱታ ማድረሳቸውን ይመለከታል። የዞኑ የሚገኝበት የአማራ ክልል በከፍተኛ የአፈር ማዳበሪያ እጥረት መመታቱም ተገልጧል ትለናለች አስቴር ምስጋናው በተከታዩ ዘገባዋ።
ከአማራ ክልል ምዕራብ ጎጃም ዞን ደቡብ ሜጫ ወረዳ ወደ ባህር ዳር የክልሉ ግብርና ቢሮ መጥተው አቤቱታ ሲያሰሙ ያገኘናቸው 8 አርሶ አደሮችና አንድ የግብርና ባለሙያ በወረዳው ከፍተኛ የማዳበሪያ እጥረት መከሰቱን ተናግረዋል። አርሶ አደር ጌቱ ታመነ ከደቡብ ሜጫ ለሁሉም ሰላም ቀበሌ እንደመጡ ይናገራሉ። በየአመቱ በቆሎ ይዘሩ እንደነበር የገለጹት አርሶ አደሩ ዘንድሮ ከግንቦት 1 እስከ 16 ቀን ድረስ ተዘርቶ ማለቅ ሲኖርበት በአፈር ማዳበሪያ እጥረት የተነሳ እስካሁን አልተዘራም ብለዋል።
እስካሁን ድረስ የሚዘራበት ጠፍቶ አንድ ጎማ ማሽላ የምትባልም ሆነ እርሻ የምትባል ነገር አንት ብሎ ተቀምጧል። ስለዚህ አሁን እኛ ግብአቱ እንዲገባልን አርሶ አደሩ በሰዓቱ እንዲዘራልን ምርትና ምርታማነቱ እየቀነሰብን ነው። ከአምና ከሁለት ዓመት ጀምሮ ግብአት እያነሰን ስለመጣ እህል እየሰቀቀብን ስለሄደ አሁን ሁሉም አርሶ አደሩ ሰላማዊ ሰልፍ እያደረገ ወደ መንግስት እንድ እያለ አሁን ሄደን እኛ መንግስትን መጠየቅ አለብን የሚል እንደገና ህዝቡን አረጋግጠን ነገ ለመንግስት አቤት ልንምጣ።
ከአርሶ አደሮቹ ጋር አቤቱታ ለማሰማት ወደ ቢሮ የመጡት የደቡብ ሜጫ ወረዳ የግብርና ጽህፈት ቤት የግብዓት ቡድን መሪ አቶ አለማዳኘው በወረዳው የአፈር ማዳበሪያ ባለመከፋፈሉ ቅር የተሰኘው አርሶ አደር መቆጣቱን አመልክተዋል። አርሶ አደሩ ጅራፉን እንደያዘ በመንግስት ቢሮዎች ደጅ ነው የሚውለው ብለዋል አቶ አለማ።
በወቅቱ ማዳበሪያ ባለመግባቱ አርሶ አደሩ በሙሉ ተሰልፎ መጡ። በክልል ደረጃ ከሚደክም አርሶ አደሩ እኛ የተወሰኑ አርሶ አደሮችን መርጠን ባለሙያዎች ሄደን ለሚመለከተው አካል ነው የወረዳውን ችግር ማስረዳት ስላለብን ነው እዚህ ድረስ የመጣ እና ምንድነው አካባቢው ደጋ ስለሆነ የዘሩ ወቅቱ ከግንቦት 1 እስከ ግንቦት 30 ነው የነበረው። ነገር ግን አሁን በዚህ ሰዓት ያገኘነው ማዳበሪያ 0.5 ኩንታል እንኳን ለእያንዳንዱ አርሶ አደር ማድረስ አልቻለም። ቢያንስ መንግስት ከነ ችግሩም ቢሆን የማዳበሪያ ጥረት እንዳለ ይታወቃል። ከነ ችግሩም ቢሆን ግን የቆላና የደጋ ቀበሌዎች ወይም ደግሞ ወረዳዎችን ታሳቢ አድርጎ ምደባ እንዲመድብልን ለማስታወስ ነው የመጣ። አርሶ አደሩ ተስፋ ባለመቁረጥ ማለት ነው እንግዲህ ማዳበሪያ ከዘር ጋር ነው መገናኘት የነበረበት። ግን አማራጭ ሲያጣ ምንድን ነው ያደረገው? ምናልባት ነገ ሲመጣ ልክ እንደ ዩሪያ ያደርጋለሁ ብሎ ዝም ብሎ ዘርቶ በቆሎ ይበቅልበት ሁኔታ አለ፣ አለማዳበሪያ ማለት ነው። ነገ መንግስት ድንገት ካመጣልኝ ይሄ ቶፕ ድሬሲንግ የምንለዋለን እኛ ባለሙያዎች ከበቀለ በኋላ ከጎን በስርፍ ለማድረግ ማለት ነው። አማራጭ ሲያጣ እስከዚህ ድረስ አርሶ አደሩ የሄደበት ሁኔታ አለ እና አሁን ቶታሊ እኛ ባለሙያዎች ቢሮ ላይ ለማገልገል ተቸግረናል፣ በወረዳ አመራሩ ለማገልገል ተቸግረናል። እነዚህ ትንሽ በአመለካከት የተሻሉ ሰዎች ናቸው ለማስረዳት የመጡ እንጂ ጅራፉን አንጠልጥሎ በየቀኑ ቢሮ ነው የሚውለው አርሶ ጅራፉን አንጠልጥሎ። ስለዚህ እኛም ራሱ ከሚመለከተው አካል ጋር ስንደዋወል ነገ ይመጣል፣ ዛሬ ይመጣል እንዲህ እየተባለ እኛ ቶታሊ በአርሶ አደር ዘንድ ውሸታም ሆነን፣ ስለዚህ ማጠቅሙን ከሆነ ከመንግስት ጋር ተገናኝታችሁ የሆነ ነገር ማታመጡ ከሆነ ቢሮችን እንዘጋለን፣ ውጡልን፣ አመራር ሙያተኛ አንፈልግም ተብለን ተገደል ይመጣል።
ከቅሬታ አቅራቢ የወረዳ አርሶ አደሮች አንዱ ደጉ ካሳሁን ማዳበሪያ ካላመጣችሁ አታገለግሉንም ሲሉ በአካባቢው ባለስልጣናት ላይ ቁጣ እያሰሙ እንደሚገኙ ተናግረዋል።
አሁን በአሁኑ ሰዓት እንደኛ ወረዳ ተጨባጭ ሁኔታ አመራሩ ተረጋግቶ ስራ አይሰራም። የማይሰራበት ምክንያት ማዳበሪያ ነው፣ ህዝብ ነው የምትመራ፣ ግባት ነው። ግባት ሳታመጣ ምንድን ነው የምታደርግ? ውጣና ሄደ ከሚመለከተው አካል ጋር ተነጋግረ ግባት አቅርብልን። ግባት ስታቀርብ ነው የተለያዩ ልማቶች የሚለሙ የመልካም አስተዳደር ችግርም የሚፈታ። ከግባት ውጭ ሌላ ነገር የለም። ውጣኔ ተቸግር ያሉበት ሁኔታ ነው ያለ። እሱነን ምናልባት አጠቃላይ በዚህ ሰዓት ትራንስፖርትም ሰልፍም ለማድረግ ብዙ ጣውረዶች ስላሉ ህዝቡን ከዚያ ትተን ቢያንስ ከባለሙያዎቹ ጋር ቅድም ስናገር እንደነበረ ወረዳ ግባት አስተባባሪ ማህበራት ምግባት አስተባባሪ ቡድን ናቸው። እነሱን ይዘን ቅድሚያም ጉዳዩን አረጋግጠን ምን ደረጃ ላይ እንዳለ መንግስት፣ የክልሉ መንግስት ምን ላይ እንዳለ ጠይቀን ለመመለስ ነው የተመለስነው።
በምዕራብ ጎጃም ዞን የባህር ዳር ዙሪያ ወረዳ የሰባት አመት ቀበሌ አርሶ አደሮችም የአፈር ማዳበሪያ ለማግኘት መንከራተታቸው በእርሻ ስራቸው ላይ ተጽዕኖ ማሳደሩን ተናግረዋል።
ስሜ ጌታቸው እጅጉ ቀበሌያችን አዘ ሰባት አመት ታዳጊ ከተማ ይኸው ማዳበሪያ እና እዛ ለመውሰድ ነው መጣ። ማዳበሪያ ይኸው አምና ቆንጆ ሰዎች ነበሩ። ሌላው ቀበሌ ሲቸጋገር እኛ ቀበሌ ምንም አትቸጋገርም ነበር። ዘንድሮ ገና ለኪስቱና ሶስቲስቱና አላወቅንም፣ እየጠበቅን ነው። ሰባት እንዳለ ነው እንግዲህ በሌሎች ወረዳም ሆነ ልዩ ዞኖች ስንሰማ እጥረት እንዳለ ነው። ከኛ ገና መሳዋጭ ቤት ሳምንት ነው የሚጀምሩ።
በምዕራብ ጎጃም ዞን የደቡብ ሜጫ ወረዳ አርሶ አደሮች አቤቱታ በአማራ ክልል ደረጃ የሚታየው ከፍ የአፈር ማዳበሪያ እጥረት ማሳያ ሲሆን በሁሉም የክልል አካባቢዎች እጥረቱ መኖሩን አረጋግጠናል። የአማራ ክልል ግብርና ቢሮ የሕዝብ ግንኙነት ኃላፊ አቶ አምሳሉ ጎባው እንደሚገልጹት የክልሉ መንግስት 5.2 ሚሊዮን ኩንታል የአፈር ማዳበሪያ ለመግዛት ለግብርና ሚኒስቴር ጥያቄ ቢያቀርብም እስካሁን የተላከው ግን 1.7 ሚሊዮን ኩንታል ብቻ ነው። ቀሪው 3.5 ሚሊዮን ኩንታል በፍጥነት እንዲላክለት ቢሮው ከሚመለከታቸው አካላት ጋር በመነጋገር ላይ ነው ብለዋል።
በተለይ ምዕራብ ጎጃም፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ምስራብ ጎጃም እና አዊ አካባቢ ያሉ አርሶ አደሮች ከአካባቢው ተፈጥሯዊ ሁኔታ ጋር ተወስዶ ሲታይ የበቆሎ አምራች አካባቢዎች ናቸው። እነዚህ አካባቢዎች አሁን አልደረሰልን፣ በቆሏችን በአግባቡ እና በትክክል መዝራት አንችልም የሚል በበርካታ ቢሮውንም እየጠየቁ ነው። በቅርብ ቀን ይደርሳል ተብሎ የሚጠበቅ ወደ 300 ሺህ የሚጠጋ ማዳበሪያ ቀድመው ለሚዘሩ አካባቢዎች የሚሰጥበትና የሚመጣበት መልክ የክልሉ መንግስትም የፌዴራል መንግስትም አንድ ትልቅ አጀንዳ አድርጎ እየሰራ
ስለ ጉዳዩ በግብርና ሚኒስቴር የግብዓት አቅርቦት ስራ አስፈጻሚ አቶ መንግስቱ ተስፋ ለአሜሪካ ድምፅ እንደተናገሩት የአፈር ማዳበሪያ እጥረት የተከሰተው በመላ ሀገሪቱ መሆኑን ገልጸዋል። የችግሩ ዋና መንስኤም የግብዓት ስርጭቱ ቅደም ተከተልን ባለመጠበቁ እንደሆነ ጠቁመዋል። ለሀገሪቱ በአጠቃላይ የሚያስፈልገው ከ12 ሚሊዮን በላይ ኩንታል የማዳበሪያ ግዢ የተፈጸመ ሲሆን ገሚሱ ወደ ሀገር ውስጥ መግባቱንና ገሚሱ ደግሞ በጅቡቲ ወደብ ላይ እንደሚገኝ አቶ መንግስቱ አስረድተዋል። ወደ ሀገር ውስጥ ከገባው ከ4 ሚሊዮን ኩንታል በላይ መከፋፈሉንም አክለው ገልጸዋል።
ችግሩ አጠቃላይ በሀገር ደረጃ ነው። ምክንያቱም የአፈር ማዳበሪያ የሚገባው የሁሉም ክልሎች ፍላጎት ተሰብስቦ በናሽናል ደረጃ አንዴ ነው ግዥ የሚፈጸመው። የአንዱ ክልል ቀድሞ የአንዱ ክልል ደግሞ ወደኋላ የሚባልበት ነገር የለም። ያው ማለት ለምንድን ነው አርሶ አደሩ የአቅርቦት እጥረት አጋጠመን ያለ ነው መነሻ ነጥባችን፣ የጥያቄው ማለት ነው። ስለዚህ አንዱ ቅድም የምንድን ነው የቀረበውን ማዳበሪያ ቶሎ ለአርሶ አደሩ እንደ ሰብል አዘራር ቅደም ተከተሉ ማሰራጨት አለመቻል ነው። ሁለተኛው ደግሞ የኤልሲ መክፈት የተወሰነ መዘግየቶችም ነበር። ሌተር ኦፍ ክሬዲት ማንኛውም ጋር ሲገባ ያው ኤልሲ የአቅርቦት ጋር ከዋጋ ጋርም ያው የምናደርጋቸው ድርድሮች ስለነበሩ እነዚህ ጋር ተያይዞ የኤልሲ መክፈት የተወሰነ መዘግየቶችም ነበሩ።
ለእርሻ ስራው ወሳኝ ግብዓት የሆነው የዳፕና ዩሪያ የአፈር ማዳበሪያ እጥረት በአጭር ጊዜ እንደሚፈታም አቶ መንግስቱ አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ በተከታዩ የመጽሔት ርዕስ ደግሞ ወደ አዲስ አበባ እንመለሳለን። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በዛሬው ዕለት በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው በኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዲሬክተር ሜጀር ጄኔራል ክንፈ ዳኘው የክስ መዝገብ ላይ የመከላከያ ምስክርነት ሰጥተዋል። ገብረ ሚካኤል ገብረ ምድን ነው የዘገበው።
በኢትዮጵያ ብረታ ብረትና ኢንጂነሪንግ ወይም ሜቴክ የቀድሞ ዋና ዲሬክተር ሜጀር ጄኔራል ክንፈ ዳኘው ክስ ጉዳይ ፍርድ ቤት ቀርበው ምስክርነታቸውን የሰጡት የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ያስረዷቸውን ጭብጦች የተከሳሹ ጠበቃ አቶ ሀብቶም ከሰተ ነግረውናል።
መርከቦቹ ሜቴክ ለወዳቂ ብረትነት ስክራፕነት እንዲጠቀምባቸው በቦርድ አስቀድሞ እንደተወሰነ፣ በኋላ ላይ ግን እነሱ ተጠግነው ለተወሰነ ዓመታት አገልግሎት መስጠት እንደሚችሉ በሚል ሜቴክ ሐሳብ እንዳቀረበ በዚያ አግባብ ደግሞ ለጥገና እንዲሆን ማለት ገና እንዲከናወን ባቸው ተብሎ መንግስት ወስኖ ጊዜያዊ መንግስት አከሻ ፍቃድ ማለታይም ባለስልጣን እንዲሰጥ እሳቸውም እንደወሰኑ ከጥገናው ሲመለሱ ግን እዛ በኋላ የነበረውን ሂደት በደንብ እንደማያስታውሱት ነገር ግን ወደ ጥገና ቦታ ለመሄድም ከጥገና ቦታ ለመመለስም እንዲሸጥም ስክራፕ እንዲሆንም ለሁሉም ማሪታይም ባለስልጣን የግድ ፍቃድ መስጠት አነበረበት እና ከዚህ አንጻር በየቀኑ የመንግስት ወጪ እየወጣባቸው ነው ብሎ ሜቴክ በተደጋጋሚ ወደ እሳቸውም ወደ በላይ ያሉ ኃላፊዎች ወደ ኢታማጆር ሹም ነው ወደ ጠቅላይ ሚኒስትርም ደብዳቤዎች ይጽፍ ግልባጭ ያደርግ ስለነበር የመንግስት ሀብት እንዳይባክን በሚል ያ መንቀሳቀሻ ፍቃድ ማሪታይም ባለስልጣን በተሰጠው ስልጣን መሰረት እንዲሰጣቸው እንዳደረጉ መስክረዋል።
ከመርከቦች ግዢና አስተዳደር ጋር በተያያዘ በሜጀር ጀነራል ከንፈዳኛው ላይ ከቀረቡት ክሶች አንደኛው ሜቴክ መርከቦቹን የገዛቸው ቆራርጦ ለመጠቀም እንጂ ጠግኖ ወደ ስራ ለማስገባት አልነበረም የሚል ነው። ሁለተኛው ክስ የመርከቦቹ የጥገና ስራ በጨረታ የተከናወነ አልነበረም የሚል ሲሆን፣ ሶስተኛው ደግሞ የመርከቦቹ ግብይት በጨረታ የተከናወነ አይደለም ይላል። ሆኖም ተከሳሹ ከሁለት ዓመት በፊት ከሶስተኛው ክስ ነጻ እንደተባሉ አቶ ሀብቶም ከሰተ ነግረውናል። በተመሳሳይ ባለፈው ሳምንት የፌዴራሉ ከፍተኛ ፍርድ ቤት ሜጀር ጀነራል ከንፈዳኛውን ከራዳር አካላት ግዢ ጋር በተያያዘ በቀረበባቸው ክስ ላይ የጥፋተኝነት ብይን ሰጥቷል። ጠበቃው አቶ ሀብቶም ግን በውሳኔው ላይ ቅሬታ እንዳላቸው ይናገራሉ።
ወታደራዊ እቃ በጨረታ የሚገዛበት ስርዓት የለም በሚል ነበር የተከራከር ነው። የሀገሪቱ የግዢ ህግ ለደህንነትና ለሚስጥርነት ሲባል በዚህ አዋጅ አይተዳደሩም እነዚህ ግዢዎች ብሎ ኤክስክሉድ አድርጓቸዋል ወይም ከአዋጅ ውጭ አድርጓቸዋል። አሁንም ስራ ላይ ያለው አዋጅ ቁጥር 649/2001 የሚባል የመንግስት የፌዴራል መንግስት የግዢና ንብረት አስተዳደር አዋጅ አንቀጽ 3 ንዑስ አንቀጽ 2 ላይ ለወታደራዊና የደህንነት እቃዎችን የገንዘብ ሚኒስቴር በወቅቱ የገንዘብና ኢኮኖሚ ልማት ሚኒስቴር ይባል የነበረውን ከሚመለከታቸው አካላት ከሆኑ የተለየ መመሪያ ያወጣል እንጂ ለደህንነትና ለሚስጥርነት ሲባል በዚህ አዋጅ አይተዳደሩም እነዚህ ግዢዎች ብሎ ከአዋጅ ውጭ አድርጓቸዋል። በዚህ መሰረት ከ2004 የካቲት ጀምሮ የወጣ መመሪያ አለ። ነገር ግን ፍርድ ቤቱ አንዱ ግዢ የተፈጸመው ገንዘብ ሚኒስቴር የካቲት 2004 መመሪያ አውጥቷል፣ ነገር ግን ጥቅምትና ህዳር ጀምሮ 2004 ስለሆነ ግዢ የተፈጸመው በዚህ መመሪያ መሰረት ሳይሆን በመደበኛ ሌሎች እቃዎች በሚገዙበት አግባብ የራዳር እቃዎችን፣ ወታደራዊ እቃዎችን በጨረታ መግዛት ነበረባቸው በሚል ጥፋተኛ ተብሏል። በዚህ ላይ ያው ከፍተኛ ቅሬታ ነው ያለብን። እኛ በአግባቡ ከሚገባ በላይ ማስረጃዎች አቅርበን አስመስክረናል። ከዛም በላይ ደግሞ ከማስረጃም በላይ የህግ ክርክር ነው ይሄ።
ሜጀር ጀነራል ከንፈዳኛው ከሜቴክ ጋር በተያያዘ በቀረቡባቸው ክሶች ምክንያት ከህዳር 3 ቀን 2011 ዓ.ም ጀምሮ በእስር ላይ ይገኛሉ። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ወደ መጽሔቱ የመጨረሻ ርዕስ ነው የምንሻገረው። ወደ ዓለም አቀፍ ርዕሰ ጉዳይ የሚወስድናል። ወዲህ ወደ ዩናይት ስቴትስ ነው የምንመጣው። የህጻናት ጉልበት ብዝበዛ በዩናይትድ ስቴትስ። የዩናይትድ ስቴትስ ሰራተኛዎች ጉዳይ ሚኒስቴር እንደ አውሮፓውያን የዘመን አቆጣጠር ከ2015 አንስቶ የስራና የሰራተኛ ህጎች በመጣስ ስራ የሚቀጠሩ ህጻናት ቁጥር እየጨመረ መምጣቱን ነው ይፋ ያደረገው። የተፈጸሙት የደንብ ጥሰቶች ከቁጥር አንጻር ሲታዩ አሁንም ከሁለት አስርት ዓመታት በፊት ከነበረው ያነሱ ቢሆኑም ባለፉት ጥቂት ዓመታት ውስጥ ከተዘገበው የህግ መተላለፍ ብዛት አንጻር ግን አሳሳቢ ናቸው ይላሉ ባለሙያዎች። ማክሲም ሞስኮሎቭ ለአሜሪካ ድምፅ ያጠናቀረውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። የዩናይትድ ስቴትስ የሰራተኛ ጉዳይ ሚኒስቴር ባለፈው ወር መገባደጃ የማክዶናልድ የምግብ ድርጅት በኬንታኪ፣ ኢንዲያና፣ ሜሪላንድ እና ኦሃዮ ክፍለ ግዛቶች በሚገኙ ምግብ ቤቶቹ ቁጥራቸው 300 የሚደርስ ታዳጊዎችን በህገወጥ መንገድ በመቅጠር ለአካለ መጠን ላልደረሱ ልጆች ያልተፈቀዱ ስራዎችን በምግብ ቤቶች ውስጥ እንዲሰሩ አድርጓል ሲል ከሷል። በሉዊቪል ኬንታኪ ሁለት የአስር ዓመት ዕድሜ ያላቸው ታዳጊዎች አንዳንድ ቀናት እስከ ሌሊቱ 8 ሰዓት ድረስ እንዲሰሩ መደረጋቸውን ከሁለቱ አንደኛውም በከፍተኛ ሙቀት በሚሰራ የምግብ መጥበሻ ምግብ የማብሰል ሥራ ሲሰራ እንደነበር ለዚህም ደሞዝ ሳይከፈለው መገኘት የሰራተኛ ጉዳይ ሚኒስቴር በክሱ አመልክቷል። ባለፈው ዓመት የሮይተርስ ዜና ወኪል ክትትል አድርጎ ባቀረበው የምርመራ ዘገባ አራት አላባማ ክፍለ ግዛት ውስጥ የሚገኙ የሃይንዴና የኪያ አውቶሞቢል መለዋወጫ አቅራቢዎች እድሜያቸው 12 ዓመት ያልበለጡ ታዳጊዎችን ጭምር ቀጥረው ማሰራታቸውን አረጋግጧል። የኒውዮርክ ታይምስ ጋዜጣ በበኩሉ ባካሄደው የክትትል ዘገባ በተለያዩ ግዛቶችና ከተሞች ቅርንጫፎች ባሏቸው ፎርድ፣ ጀነራል ሞተርስ፣ ጄክሩ፣ ዋልማርት፣ ታርጌት እና ሆል ፉድ በተባሉ የመለዋወጫ አቅራቢ የአልባሳት የምግብና እንዲሁም የሌሎች ሸቀጣሸቀጦች መሸጫ መደብሮች ውስጥ ህገወጥ የህፃናት ጉልበት ብዝበዛ ስራዎች መፈጸማቸውን አመልክቷል። የዩናይትድ ስቴትስ የሰራተኞች ጉዳይ ሚኒስቴር እንደ አውሮፓውያን የዘመን አቆጣጠር በ2022 የበጀት ዓመት አደገኛ በሆኑ ስራዎች ላይ የተሰማሩ ልጆችን አስመልክቶ ጠቅላላ ቁጥራቸው 688 የሚደርሱ ጉዳዮች መዘገባቸውን ይህም አሃዝ እንደ አውሮፓውያን የዘመን አቆጣጠር በ2011 ከታየው ወዲህ ከፍተኛው መሆኑን ጠቁሟል።
እያወራህ ያለሁት በስጋ ማሸጊያ ፋብሪካዎች ውስጥ የቤቶች ጣሪያ ስራ፣ የቦይና ጉድጓድ ቁፋሮ፣ የእንጨትና ብረታ ብረት መቁረጫ ማሽኖች ከተቀጣጣይ ፈንጆች ጋር ግንኙነት ስላላቸው ስራዎችና ስለመሳሰሉት ነው። የሰራተኞች ጉዳይ ሚኒስቴር የስጋ ምግቦች ማዘጋጃና ማሸጊያ ፋብሪካዎች ከ2019 ዓ.ም አንስቶ ታዳጊ ልጆችን ቀጥረው ማሰራት መጀመራቸውን አረጋግጧል።
የህፃናት ጉልበት ብዝበዛ አህዞች ጨምረው መገኘት አንዱ መንስኤ ከኢሚግሬሽን ጋር የተያያዘ መሆኑን ባለሙያዎች ይናገራሉ። ባለፉት 2 ዓመታት ውስጥ ብቻ ቁጥራቸው 250 ሺህ የሚደርሱ በታዳጊነት እድሜ ክልል ውስጥ የሚገኙ ልጆች አዋቂ የቤተሰብ አባል በሌለበት ለብቻቸው ከሀገራቸው ተሰደው ዩናይትድ ስቴትስ መግባታቸውን የዩናይትድ ስቴትስ የጤና ሚኒስቴር መዝግቧል።
እነዚህ ልጆች በመካከለኛው አሜሪካና ሜክሲኮ ለሚገኙ ዘመዶቻቸው የሚልኩት ገንዘብ ለማግኘት ሲሉ ማንኛውንም የተሰጣቸውን ስራ ለመስራት ፈቃደኛ ናቸው። በዚህ ላይ ወደ ዩናይትድ ስቴትስ ለመምጣት ለህገ ወጥ አስተላላፊዎች የሚከፍሉት ክፍያ አለባቸው። እነኚህ ኩባንያዎች የህፃናት ጉልበት ብዝበዛን ለመከላከል መወሰድ ያለባቸውን ማንኛውንም አይነት ደንቦችና አሰራሮችን በእርግጥ ያለማክበራቸውን፣ በተጨማሪም ደንቦቹ ያለመስራታቸውን አጽንኦት ሰጥቼ መናገር እፈልጋለሁ።
በግብርና ስራ ለሚሰማሩ ሰዎች ስልጠናና የድጋፍ እድሎች እንዲያገኙ እገዛ የሚሰጡ መንግስታዊ ያልሆኑ ድርጅቶች ማህበር እንደዘገበው ቁጥራቸው ከ400,000 እስከ 500,000 የሚደርሱ እድሜያቸው ከ12 እስከ 17 ዓመት የሆኑ ታዳጊ ወጣቶችና ልጆች በዩናይትድ ስቴትስ በግብርናው ዘርፍ ተሰማርተው ይገኛሉ። በአንዳንድ ግዛቶችም ልጆች እድሜያቸው ከ10 ዓመት ካለፈ በግብርና ስራዎች መስራት ይችሉ ዘንድ ይፈቅዳሉ። በዚያ ላይ የፌዴራል ህጎች የግብርና ስራ ከአንዳንድ ዝቅተኛ ደሞዝ ክፍያና የትርፍ ሰዓት ክፍያን ከሚደነግጉ ህጎች ነፃ መሆናቸውንም ተመልክቷል።
ፍትሐዊ የሥራ ሁኔታዎችን የሚደነግገው ህግ ከቁጥጥር ነፃ ያደረጋቸው አንዳንድ አሰራሮች አሉ። እነዚህ ከአስገዳጅ ደንቦች ነፃ የሚያደርጉ አሰራሮች እድሜያቸው ከ12 ዓመት ያልበለጡ ልጆች ከትምህርት ገበታቸው እንዲነጠሉ እስካልተደረጉ ድረስ በመስክ የሚሰሩ ሥራዎችን ያለ ገደብ እንዲሰሩ ይፈቅዳሉ።
ሁለቱ ባለሙያዎች ማኪና ቤርኮዊትስ አክለውም የመገናኛ ብዙሃኑ ክትትል አድርገው ባቀረቧቸው ዘገባዎች ሳቢያ ፍትሐዊ ያልሆኑትን እነኚህን የጉልበት ስራዎች እንዲለቁ ቢደረጉም ቁጥራቸው ጥቂት የማይባሉ ታዳጊዎች ግን አንዳንዴ ገንዘብ ለማግኘት ባሉባቸው አስገዳጅ ሁኔታዎች የተነሳ ተመልሰው ለተመሳሳይ የጉልበት ስራ ይዳረጋሉ ብለዋል።
ለጥቃት የተጋለጡ ልጆችን ስናስብ ህጻናት ራሳቸውንና ቤተሰቦቻቸውን ለመደገፍ ሲሉ ለምን ያለ እድሜያቸው ስራ ለመስራት እንደሚገደዱና ብሎም ድህነት ያመነጫቸውን ለስራ ፍለጋው የሚገፋፏቸውን መሰረታዊ ችግሮች ለመቅረፍ ምን ማድረግ እንችላለን የሚሉትን ጥያቄዎች ማንሳት አለብን።
በድህነት ውስጥ ያሉ ህጻናት ጉዳይ ብሔራዊ ማዕከል ባወጣው ዘገባ ቁጥራቸው ከ11 ሚሊዮን በላይ የሚደርስ ህጻናት በአሁኑ ወቅት በዩናይትድ ስቴትስ በፌዴራል ደረጃ ከሚታወቀው ከድህነት ወለል በታች በሚባለው የኑሮ ደረጃ ውስጥ ይገኛሉ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ40 አለፍ ማለቱን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ልሰዳችሁ። ሐኪሞን ይጠይቁ ሐኪሙን ይጠይቁ ለምሽቱ ከዚህ ቀደም ከምናምንባቸው ወይም በሳይንስ ይታወቁ ከነበሩ አንዳንድ ግንዛቤዎች አንጻር እንግዳ የሚመስል ዝግጅት ነው ወይም አስተሳሰብ ነው የሚመለከተው። በተለያዩ በሽታዎች መንስኤነትና በወረርሽኞች ቀስቃሽነታቸው የሚታወቁት በሽታዎችን ለማከም የመዋላቸውን ጠቀሜታ የሚመረምር ቅንብር ነው። ይህን በርዕሱ የተካተቱት ቫይረስ ወይንም ጥቃቅን ተዋሲያን ናቸው። በሽታ በማምጣት የሚታወቁት ዛሬ ደግሞ ለሕክምና ይውላሉ እየተባለ ነው። ሙያዊ ትንታኔውን የሚሰጡን ዶክተር ዘላለም ኃይሉ መኩሪያ በዩናይት ስቴትሱ የኦሃዮ ስቴት ዩኒቨርሲቲ ዓለም አቀፍ የጤና ምርምር ፕሮግራም የረቂቅ ህዋሳት ምርምር ትምህርት ክፍል ረዳት ፕሮፌሰር ናቸው። ዶክተር ዘላለም የተላላፊ በሽታዎች ሞሌኩላር ኢፒዴሞሎጂም ላብራቶር ተባባሪ ዲሬክተር ናቸው። ዝግጅታችን እንዲህ ይመለከተዋል። አመሰግናለሁ ዶክተር ዘላለም። በዛሬው ዝግጅታችን ትኩረት የምናደርግበት የሐኪሙን ይጠይቁ ርዕስ መኖራቸው ከታወቀ ከመቶ ዓመት በላይ ያስቆጠሩ ሕይወት የላቸውም የሚለው ራሱ ለረዥም ዓመት ሲታመን ቢኖርም የሳይንሱ ሰዎች ይህንኑ ለመለየት እንደተጠቀሙበት መመዘኛ ምንነት ውጤቶቹ የሚለያዩ፣ በአንጻሩ ደግሞ በብዙዎች ዘንድ ከህመም መንስኤነታቸው ጋር በተያያዘ የሚነሱትን ቫይረስ በመባል የሚታወቁትን ረቂቅ ተዋሲያን ይመለከታል። በዋናው ጥያቄ ብንንደረደረ ቫይረሶች በሽታ አምጪ ወይም ጎጂ ብቻ ሳይሆኑ ጠቀሜታም አላቸው፣ ለሕክምና የሚውል ጥቅምም ያስገኛሉ የሚለው ነው። ጎጂ የሚባሉትንም ምንም አይነት ጉዳት የማያስከትሉትንም ሆነ ጥቅም የሚያስገኙትን ለይተው ቢያስጨብጡን።
በጣም አመሰግናለሁ አሉላ። ቫይረስ የምንላቸው ተዋሲያን በአብዛኛው በህብረተሰባችን ዘንድም ከዚህ በፊት ከተወሰኑ ወረርሽኝ ወይም በሽታዎች ጋር በተያያዘ ነው ታውቀው፣ ከኮሮና ቫይረስ ጋር በተያያዘ እንዲሁም ከዛ በፊት ሜይ ቢ ኤች አይ ቪን ለምሳሌ በሚመለከት ቫይረሶች በጣም ጎልተው ይወጣሉ። ስለዚህም በህብረተሰባችን ውስጥ ያለው አስተሳሰብ ሁል ጊዜ ቫይረሶች ጎጂ እና በሰውም ሆነ በእንስሳት ላይ ጉዳት ሊያመጡ የሚችሉ ተደርገው ብቻ ይወሰዳሉ። ነገር ግን በቫይረስ ላይ የሚያጠኑ ጥናቶችን በምትመለከትበት ጊዜ የምትረዳው ምንድነው? በአብዛኛው በሰውም ሆነ በእንስሳት ላይ ያሉ ቫይረሶች ምንም አይነት ጉዳት የሌላቸው ሲሆኑ ከነዛ ውስጥ ጥቂቶቹ ናቸው የምናውቀውን አይነት ወረርሽኝ እንዲሁም በሽታ የሚያመጡ። በእንግሊዝኛው ፋሚሊ የምንለው ነገር አለ። እንግዲህ በአማርኛ ቀጥታ ትርጉሙ ቤተሰብ ብንለው ቫይረሶች ቤተሰቦች አሏቸው የተለያየ አይነት። ለምሳሌ ኮሮና ቫይረስ የምንለው ኮሮና ቪሪዴ የሚባል ቤተሰብ አለው እና እንደዛ በቤተሰቦቻቸው መሀል እንኳን ስትመለከታቸው የተወሰኑ የቫይረስ ቤተሰቦች በሽታ ከሚያመጡ ጋር ብዙ ጊዜ አሶሴት ይደረጋሉ። ለምሳሌ የኢንፍሉዌንዛ ቤተሰብ የሆኑ የቫይረስ አይነቶች፣ የኮሮና ቤተሰብ የሆኑ የቫይረስ አይነቶችን መጥቀስ እንችላለን። ከዛ ውጪ ግን ወደ 25 የሚሆኑ የቫይረስ ቤተሰቦች አሉ። በአብዛኛው ምንም አይነት ጉዳት በሰዎች ላይ ወይም በእንስሳት ላይ የማያመጡ ማለት ነው። እንዲሁም ሳይንስ በጣም እየጠነከረና እነዚህን ተዋሲያን በምናጠናበት ጊዜ ለጥቅም ሁላ በሽታዎችንና ወረርሽኞችን ለመከላከል የሚያስችል ጥቅም እንዲኖራቸው አድርጎ የመስራትና የእነሱን ጥቅም የማገናዘብ ደረጃ ላይም የደረስንበት ሁኔታ ነው ያለው።
እስኪ ያስተዋውቁት እነኚህ በዋናነት ለጥቅም የዋሉት ጎጂነት አለመኖር ብቻ ሳይሆን ከጤና ጋር በተያያዘ ሰዎችን የሚረዳ ጤናማ ሁኔታ እንዲፈጠር የታለሙት የእነኚህ የቫይረስ ዝርያዎች የትኞቹ ናቸው?
በጣም ጎጆ አሉላ። በደረጃ ከመጥቀሴ በፊት ቫይረሶች በባህሪያቸው በጣም አነስተኛ የሆኑ ከባክቴሪያ ከምንላቸው ወይንም ደግሞ ፓራሳይት ከምንላቸው በሰውነት ይዘታቸው ወይንም በባህሪያቸው በጣም አነስተኛ የሆኑ ስለሆኑ በቀላሉ ወደ ሰዎችም ሆነ እንስሳቶች ህዋሳት ገብተው የምንፈልገውን አይነት ውጤት ሊያመጣ የሚችል ስራ መስራት የሚችሉ ናቸው። ያንን ባህሪያቸውን በመጠቀም ደግሞ ብዙ ጠቀሜታ ያላቸው እየተሰሩ እየተያዙ ይገኛሉ። ቫይሮቴራፒ የሚባል ራሱን የቻለ ፊልድም እንዲመጣ ምክንያት ሆኗል። ቫይሮቴራፒ ስንል ምን ማለታችን ነው? ቫይረሶችን በመጠቀም ተፈጥሮ ውስጥ የሚገኙ ቫይረሶች ሊሆኑ ይችላሉ። እንዲሁም ደግሞ በተፈጥሮ ያሉ ቫይረሶችን በላብራቶሪ በእንግሊዘኛው ሞለኪላር ኢንጂነሪንግ ወይንም ደግሞ ባዮቴክኖሎጂ በምንለው መንገድ በመቀየር ጠቀሜታ እንዲኖራቸው የማድረግ አቅም አለ። አሁን ምሳሌ ልጥቀስ ላልከኝ፣ ከካንሰር ጋር በተያያዘ ካንሰርን ለማከም የሚጠቅሙ የቫይረስ ዝርያዎች አሉ። እንደውም በቅርቡ አሜሪካ ውስጥ አንድ እንደ ቴራፒ ሊወሰድ የሚችል ነገር ሲመጣ ማለፍ ያለበትን የህግ ስርዓት አልፎ ሁሉን ፍቃድ ያገኘ ሄርፐስ ከሚባለው ቫይረስ የተሰራ ካንሰርን ሊከላከል የሚችል ቴራፒ ወይንም መድኃኒት አለ። ይሄ እንግዲህ የቫይረሶችን ባህሪ ያንን ሄርፐስ ቫይረስ የሚባለውን ቫይረስ ባህሪ ተጠቅሞ የካንሰር ሴሎችን ታርጌት እንዲያደርግ ወይንም ደግሞ የካንሰር ሴሎችን ብቻ ለቅሞ አግኝቶ እንዲያጠፋ የሚያደርግ የቴራፒ አይነት ነው። ከዚህ በተጨማሪ ብዙ አይነት ቫይረሶች በጥናት ደረጃ እንደዚህ አይነት ስራዎችን ለመስራት እየተካሄዱ ይገኛሉ። በብዛት በሰፊው እነዚህ ቴራፒዎች ለታካሚ የሚገኙ አይደሉም። በአብዛኛው የሚሰጡት በዩኒቨርሲቲዎች ውስጥ የሚገኙ ተለቅ ያሉ ሆስፒታሎች ወይንም ደግሞ እንደ ኤንአይች አይነት ያሉት ተለቅ ያሉ የጥናት ቦታዎች ላይ በብዛት ይገኛሉ። ነገር ግን እነዚህን አስፋፍቶ ለብዙ በሽተኞች እንዲደርስ የማድረግ ስራ ገና ቀሪ ስራ ይመስለኛል።
ዶክተር ዘላለም፣ በሰውነታችን ውስጥ ከፍተኛ ቁጥር ያላቸው ቁጥሩ ምናልባትም ሁሉ ነገራችን ቫይረስ እስኪመስል ድረስ ያስደነግጣል። በትሪሊዮኖች የሚቆጠሩ ቫይረሶች ሰውነታችን ውስጥ መኖራቸውን መረጃዎች ያመለክታሉ። እስኪ ስለ እሱ ያስረዱን። ከዚህ ቀደም ባክቴሪያዎች ነበሩ በብዛት መኖራቸው የሚታወቀውና እነኚህ ከእነሱም 10 እጥፍ ያህል መብዛታቸው ይገለጻል። ምን ያህል ተጨባጭ ነው?
እንዴትስ ነው የሚታየው የእነኚህ እጅግ ከፍተኛ ቁጥር ያላቸው ቫይረሶች በሰውነታችን ውስጥ የምኖራቸው እውነታ?
የቅርብ ጊዜ ጥናቶች በደንብ የሚያመለክቱት እነዚህ ቫይረሶች የምንላቸው ተዋሲያን በጣም በብዛት በሰውም ሆነ በእንስሳት ውስጥ የሚገኙ መሆናቸውን ነው። በተለይ ደግሞ ከዚህ በፊት ቫይረሶችን ለማጥናት የምንጠቀምበት መንገድ ቫይረሶችን በላብራቶሪ ውስጥ አሳድጎ ማየትን ይጠይቅ ነበረ። ያ ደግሞ ብዙ ጊዜ አስቸጋሪም ነበረ። ጠለቅ ያለ የላብራቶሪ እውቀትን ይፈልጋል። ትልቅም የሆነ የላብራቶሪ አቅምን ይፈልጋል። አሁን ግን ከዚህ ከዘረመል ምርምር ጋር በተያያዘ በቅርብ ጊዜ በሰውነታችን ውስጥ ያሉ ህዋሳትን የመዘርዘርና የማጥናት አቅማችን እያደገ በመምጣቱ በጣም በጥልቀት ምን አይነት ህዋሲያን ናቸው በእንስሳቶችም በሰውም ውስጥ የሚገኙት የሚለው ጥናት ሰፋ ተደርጎ እየተሰራ ነው። እና የተገኘው ነገር ለምሳሌ ብዙ ባክቴሪያዎች እንደሚገኙ በፊት ብናቀም፣ እነዚህም ባክቴሪያዎች ሁሉ ኢንፌክት የሚያደርጉ ወይንም የሚይዙ በጣም ብዙ ቫይረሶች እንዳሉ ለማወቅ ተችሏል። ከዛ በተጨማሪ ባክቴሪያዎችንም ትተ ፈንገስ የሚባል የተዋሲያን አይነት አለ፣ እንዲሁም ፓራሳይቶች አሉ። እነዚህም ሁሉ የሚያጠቁ የቫይረስ ዝርያዎች አሉ፣ ሰዎችን እና እንስሳቶችን ከሚያጠቁት በተጨማሪ ማለት ነው። ስለዚህ በዓለማችን ላይ ያለውን ብዝሃነት በሚመለከት በምታይበት ጊዜ ቫይረሶች በጣም በሰፊው የተሰራጩ እና በብዛት የሚገኙ መሆናቸው በዘረመል ምርምር በጣም ተረጋግጧል። ይሄ ቅርብ ጊዜ ማድረግ የቻልነው ነው። ከዚህ በፊት የግድ አሳድጎ ማየትን የሚጠይቅ ስራ ስለነበረ ግንዛቤው ብዙ አልነበረንም። አሁን ግን የግድ ላብራቶሪ ውስጥ ቫይረሶችን አሳድጎ ማየት አይጠበቅብንም። ሳምፕሉ እስከተገኘ ድረስ በዘረመል ጥናት ምን አይነት ተዋሲያን በአንድ ሰው ውስጥ፣ በአንድ እንስሳ ውስጥ፣ በተፈጥሮ ውስጥ ለምሳሌ በውቅያኖሶች ውስጥ ያሉ የህዋሳትን አይነት በሚዘረዝሩበት ጊዜ በጣም ብዙ አይነት ባክቴሪያዎችና ቫይረሶች ውቅያኖሶች ውስጥ ከሚገኙ የህይወት አይነቶች ጋር ተያይዞ አግኝተዋል። ስለዚህ በጣም ጥልቀትና ብዛት ያላቸው ዝርያዎች ናቸው ቫይረሶች።
ከዘረመል ጥናት ጋር በተያያዘ የሰው ልጅን ጤና እንዴት በተሻለ መጠበቅ ይቻላል የሚለው ላይ ተስፋ የሚሰጡትን ጨምሮ ቫይረሶች ያላቸውን ጠቀሜታ ነው በሰፊው ያስረዱን። ግኝቶች በመጡ ቁጥር ሌሎች ጥያቄዎች እንዲወለዱ ስለ እነሱም እንድንነጋገር የሚጋብዝ ይመስላል። ዶክተር ዘላለም ኃይሉ መኩሪያ ለሰጡን ሰፊ ሙያዊ ማብራሪያ አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለሁ አሉላ።
ክቡራትና ክቡራን አድማጭ ተመልካቾቻችን በሚቀጥለው ሳምንት በተያያዥ ርዕስ እናገኛቸዋለን ዶክተር ዘላለምን። አሁን አፍሪካ ነክ ርዕሶች። ከዘጠኝ ዓመት በፊት የተጠለፉት የቺቦክ ልጃገረዶች አሁንም አልተለቀቁም። የናይጄሪያ ጦር ሰራዊት በአክራሪ እስላማዊ ቡድኑ ቦኮ ሐራም ከዘጠኝ ዓመታት በፊት የተጠለፉት ሶስት ተጨማሪ ሴት ተማሪዎች በዚህ ሳምንት ማስለቀቁ ተዘግቧል። እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ.ም የቦኮ ሐራም ታጣቂዎች በቦርኖ ክፍለ ግዛት ቺቦክ ከተማ የሚገኙ የመንግስት ትምህርት ቤቶችን ወረው በመቶዎች የሚቆጠሩ ልጃገረዶችን ጠልፈው መውሰዳቸው ይታወሳል። ከዚያ ወዲህ ታዲያ ከአጋቾቹ ጋር በተካሄደ ድርድር ብዙዎቹ ልጃገረዶች ቢለቀቁም አሁንም በጠላፊዎች እጅ ያሉ ብዙዎች መሆናቸው ይታወቃል። ቲሞቲ አቢዙ ከአቡጃ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ ለአፍሪቃ ነክ ርዕሶች እንደሚከተለው አሰናድተዋለች።
ና ያማኒ እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ ም ሚያዝያ 14 ቀን በአዳሪ ትምህርት ቤቱ የመኝታ ክፍሏ የሰማችውን ተኩስና ፍንዳታ ታስታውሰዋለች።
እኛም የዛን ዕለት ማታ ምን ብናደርግ ይሻለናል እየተባባልን ነበር። ከዚያ ሁለት ወንዶች መጡና ወታደሮች ነን፣ ኑ ከኛ ጋር እኛ እንጠብቃችኋለን አሉን።
ሰዎቹ የመንግስት ወታደሮች ሳይሆኑ የአክራሪ እስላማዊው ሽምቅ ተዋጊ ቡድን የቦኮ ሐራም ታጣቂዎች ነበሩ። በዚያ ሌሊት የቺቦኩን የልጃገረዶች አዳሪ ትምህርት ቤት የወረሩት ታጣቂዎቹ ከ270 የሚበልጡ ተማሪዎችን ጠልፈው ወሰዱ። ከመካከላቸው አንዷ የነበረችው ያጋና ያማኒ እና ሌሎች ጓደኞቿ ከተወሰዱበት መኪና ላይ ዘለው በመውረድ ሮጠው ጫካው ውስጥ ገቡ።
ጫካ ውስጥ ሁለት ቀን ሙሉ ቆይተን ነው ቤት የደረስ ነው።
የተማሪዎቹ መጠለፍ በዓለም አቀፍ ደረጃ ከፍተኛ ቁጣን የቀሰቀሰ ሲሆን ብሪንግ ባክ አወር ገርልስ፣ ልጆቻችንን አምጡ በሚል መሪ ቃል ሰልፎችም ተካሂደዋል። ልጃገረዶቹ ከተጠለፉ ከዘጠኝ ዓመት በላይ ያለፈ ሲሆን አብዛኞቹ ተለቀዋል። ወደ 80 የሚሆኑ ግን እስካሁን አልተለቀቁም። አሁንም በጠላፊዎቹ እጅ ከሚገኙት ልጃገረዶች መካከል አንዷ የኢኖክ ማርክ ልጅ ነች። ባለቤታቸው ከሁለት ዓመታት በፊት በዚሁ በልጃቸው መታገት የተነሳ በወረደባቸው ሐዘን ምክንያት መሞታቸውን ይናገራሉ።
ሐሳብ ይዞኛል። ምን እንደማደርግ አላውቅም። ባለቤቴ ሞታለች። ወደ መቃብር የወረደችው በዚሁ ሐዘን ምክንያት መሆኑን አውቃለሁ።
የናይጄሪያ የጦር ሰራዊት ከቺቦክ የተጠለፉትን ልጃገረዶች በሙሉ እናስለቅቃለን ብሎ ቃል ገብቷል። ከሁለት ሳምንታት በፊትም ሁለት ተማሪዎችን ያስለቀቁ ሲሆን በዚህ በግንቦት ወር በጠቅላላው ሶስት ልጃገረዶች ተለቀዋል። የናይጄሪያ የሰሜን ምስራቅ አካባቢ ክፍለ ጦር አዛዥ የሆኑት ሜጀር ጀነራል ኢብራሂም አሊ በአንደኛዋ ልጃገረድ ላይ ስለደረሰው የሚከተለውን ማብራሪያ ሰጥተዋል።
She was once married to one Abu Yusuf, who she later divorced before getting married to one Ba'ana Muhammad, also known as Abu.
በአንድ ወቅት አቡ ዩሱፍ ከሚባል ሰው ጋር ተጋብታ ነበር። ከዚያ በኋላ እሱን ፈታ ባላ መሐመድ የሚባል ሰው አገባች። አቡ ጅዲራ በሚል ስምም ይታወቃል። የቦኮ ሐራም ሽብርተኛ ነው። ቤት ውስጥ የሚሰራ ፈንጂ ኤክስፐርታቸው ነው።
ኒኬኪ ሙታ በሀገሪቱ ዋና ከተማ በአቡጃ የቺቦክ ማህበረሰብ ተጠሪ ናቸው። ማህበሩ አሁንም በጠላፊዎቻቸው እጅ ያሉትን ልጃገረዶች ለማሰብ በየወሩ ስብሰባ ያካሂዳል። በቅርቡ የተለቀቁትም ተማሪዎች በደንብ እንዲያገግሙ መንግስት ከቺቦክ ማህበረሰብ አባላት ጋር በቅርበት በመስራት ጥረት ማድረግ አለበት ሲሉ አሳስበዋል።
በቅርብ ጊዜ የተለቀቁት በማገገም ላይ ናቸው። ገና ከቤተሰቦቻቸው ጋር በደንብ አልተገናኙም። በጣም የሚያሳዝን ነገር ነው። ለምን እንደዚህ እንደሚደረግ አይገባንም።
አሁን ያልተገኙት ተማሪዎች ቤተሰቦች ታዲያ አዲስ ተመራጩ ፕሬዚደንት ልጃገረዶቹን በሙሉ ከቦኮ ሐራም ታጣቂዎች ለማስለቀቅ ተሰናባቹ ቡሃሪ የገቡትን ቃል ተፈጻሚ እንዲያደርጉ በማሳሰብ ላይ ናቸው።
ታየን ለዘገባው አመሰግናለሁ። አድማጮች አሁን ማሳሰቢያ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በግንቦት ወር የመጨረሻ ሰኞ አሜሪካውያን የጀግኖች ቀን መታሰቢያን ያከብራሉ ሲል ይጀምራል የዛሬው ርዕሰ አንቀጽ። ቀኑ በወታደራዊ አገልግሎት ውስጥ ያሉና አገራቸውንና አገራቸው የቆመችበትን ዓላማ ከጥቃት በሚጠብቁበት ወቅት ሕይወታቸውን ያጡ ወንዶችና ሴቶች የሚታሰቡበት፣ ለመሥዋዕትነታቸውም ክብር የሚሰጥበት ነው። የአሜሪካው ፕሬዝደንት ጆ ባይደን ቀኑን በማስመልከት ያደረጉትን ንግግር ርዕሰ አንቀጹ በምስል አስደግፎ አቅርቧል።
They lie here. Glory and honor. In quiet rows in Arlington. In cemeteries in Europe. In graves across our country.
በሰው ልጅ ታሪክ ውስጥ ልዩ የሆነውን ሐሳብ የዩናይትድ ስቴትስ ኦፍ አሜሪካ እሴትን ከጥቃት ለመጠበቅና ለትውልድ ለማስተላለፍ በሙሉ ድፍረትና በሙሉ መሥዋዕትነት ሁሉን የሰጡ የአሜሪካ ውድ ሴትና ወንድ ልጆች እዚህ በአርሊንግተን መታሰቢያ፣ በአውሮፓ ባሉ የመቃብር ስፍራዎች፣ በመላ አገሪቱ ባሉ ትልቅም ሆነ ትንሽ ከተሞች በጸጥታና በክብር አርፈዋል።
And into every generation, heroes are born, willing to shed their blood. That was they.
እያንዳንዱ ትውልድ የዲሞክራሲ ጠላቶችን መደምሰስ አለበት። እጅግ የምንሳሳላቸውን እሴቶቻችንን ለመጠበቅ ደማቸውን ሊያፈሱ ፈቃደኛ የሆኑ ጀግኖች በእያንዳንዱ ትውልድ ውስጥ ይፈጠራሉ።
Our democracy is our greatest gift as a nation, made holy by those we've lost along the way.
የእኛ ዲሞክራሲ ለአገራችን ትልቅ ስጦታ ነው። ይህ ዲሞክራሲም በጉዞአችን ውስጥ መሥዋዕትነትን በከፈሉ ሰዎች ቅዱስ ሆኗል። ይህ የዘመናችን ትልቅ ተልእኮ ነው። መሥዋዕትነትን ለከፈሉ ሰዎች የምናደርገው መታሰቢያ ለአንድ ቀን ቆም ብለን በመጸለይ ብቻ የምናደርገው መሆን የለበትም። ለተከፈለው መሥዋዕትነት የሚገባውን ዋጋ ለመስጠት በአንድነት ቆመን በየዕለቱ ቁርጠኝነታችንን በተግባር ማሳየት አለብን።
To be worthy of the price that was paid.
ክብራትና ክብራን አድማጭ ተመልካቾቻችን አሁንም ለማሳሰቢያ ጥቂት ደቂቃዎች አሉን።
ሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ቪኦኤ
ክቡራትና ክቡራን አድማጭ ተመልካቾቻችን ለምሽቱ የያዝነውን ወደ ማጠናቀቁ ነን። ለዛሬ ለሳምንታዊ ስፖርት ዝግጅት በቂ ሰዓት ባለመኖሩ ማሰማት አልቻልንም። በነገው ፕሮግራማችን እናቀርባለን። ክቡራትና ክቡራን አድማጭ ተመልካቾቻችን ነገ ታዲያ ከምሽቱ 3 ሰዓት ላይ ከልዩ ልዩ ዝግጅቶችና ወቅታዊ ቅንብሮች ጋር እንመለሳለን። ያስተናገድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉ ከስርጭት መሐንዲሱ ኦድሬስ ሪገስና ከተቀሩ ባልደረቦች ጋር በመሆን በዚሁ ተሰናበትን። ነገ እንገናኝ። ሰላም፣ ደህና እደሩ።